አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። ካለፈው ዓመት ጋር ሲነጻጸር የ1.9% ብልጫ ያለው የ2016 ዓመት ረቂቅ በጀት የተጀመሩ የልማት ፕሮጀክቶችን ታሳቢ በማድረግና የዋጋ ግሽበትን መቀነስ በሚያስችል መልኩ መዘጋጀቱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በረቂቅ በጀቱ ላይ የተወካዮች ምክር ቤት በተወያየበት ወቅት መንግስት ባለፈው ዓመት ከውጭ አጋሮች የበጀት ድጎማ እንዳላገኘ የገለጹት ሚኒስትሩ በ2016 ይኖራል ተብሎ ከታቀደው ገቢና እርዳታ 7.9% የሚሆነው ከልማት አጋሮች ይገኛል ተብሎ የታቀደ ነው ብለዋል። ካለው የበጀት ውስንነትና በተያዘ እንደ ዘንድሮ ሁሉ አዳዲስ የካፒታል ፕሮጀክቶችንና የሰራተኞች ቅጥር እንደማይኖርም ገልጸዋል። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተን የተከታተለው።
የገንዘብ ሚኒስትሩ አቶ አህመድ ሺዴ ለቀጣዩ 2016 ዓ.ም ትራንት በሚኒስትሮች ምክር ቤት የጸደቀውን የ801.65 ቢሊዮን ብር ረቂቅ በጀት ዝርዝር ዛሬ ለሕዝብ ተወካዮች ምክር ቤት አቅርበዋል። በአጠቃላይ ከተያዘው በጀት ውስጥ ከታክስና ታክስ ያልሆኑ ምንጮች እንዲሁም ከውጭ እርዳታ 520.6 ቢሊዮን ብር እንደሚገኝ መታቀዱን ሚኒስትሩ አብራርተዋል።
ከታቀደው ጠቅላላ ገቢ ውስጥ 92.1% የሚሆነው ድርሻ ከታክስና ታክስ ካልሆኑ የገቢ ምንጮች እንደሚገኝ የታቀደ ገቢ ነው።
በ2015 የበጀት ዓመት ከውጭ አጋሮች ይገኛል ተብሎ የታቀደው የበጀት ድጎማ ሙሉ በሙሉ እንዳልተገኘ የገለጹት ሚኒስትሩ ለ2016 በጀት ዓመት ግን 41.1 ቢሊዮን ብር ይገኛል ተብሎ እንደሚጠበቅ ገልጸዋል።
በታቀደው ገቢና ወጪ መካከል የብር 281.05 ቢሊዮን ያልተጣራ የበጀት ጉድለት ወይም ግሮስ በጀት ዴፊሲት የታየ ሲሆን ይህንንም የበጀት ጉድለት ለመሸፈን ብር 39.01 ቢሊዮን ከውጭ ሀገር እና ብር 242.04 ቢሊዮን ከሀገር ውስጥ በድምሩ ብር 281.05 ቢሊዮን ያልተጣራ ብድር ግሮስ ቦሮዊንግ በመውሰድ ለመሸፈን ታቅዷል።
ለ2016 የበጀት ዓመት የተያዘው አጠቃላይ የበጀት መጠን ካለፈው ዓመት ጋር ሲነጻጸር የ1.9% ብቻ ብልጫ እንዳለው የገለጹት አቶ አህመድ ሺዴ ይህም በዋናነት በጀቱ ሀገራዊ አቅምን እንዲሁም የዋጋ ግሽበት መከላከልን ታሳቢ አድርጎ የተዘጋጀ በመሆኑ እንደሆነ አብራርተዋል። ከዚህ ጋር በተያያዘ በጀቱ ለሚፈለጉ የልማት ስራዎች በቂ ባለመሆኑ አዳዲስ ፕሮጀክቶች እንደማይጀመሩ እንዲሁም አዲስ የመንግስት ሰራተኞች ቅጥርም እንደማይፈጸም አብራርተዋል።
የ2016 የመደበኛ በጀት በየመስሪያ ቤቱ ያለውን አዲሱን አደረጃጀት ታሳቢ በማድረግ የበጀት አጠቃቀም በቁጠባና በውጤታማነት ላይ ያተኮረ እንደሚሆን እንዲሁም አዳዲስ የሰራተኛና ቅጥር እንደማይኖር ታሳቢ በማድረግ የተዘጋጀ መሆኑን መገንዘብ ተገቢ ነው።
የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ሚኒስትሩ ምላሽ ሰጥተዋል።
በየአመቱ አዳዲስ የልማት ፕሮጀክቶችን ማስጀመር አይቻልም እየተባለ ምክር ቤት ላይ በጀት እየቀረበ የምናስጸድቅ ከሆነ የህዝቡን የልማት ፍላጎት እንዲሁም በምርጫ ጊዜ ለህዝብ የገባናቸው ቃሎችን እንዴት ማስፈጸም ይቻላል?
በሰፓርሊመንታሪ በጀት አማካኝነት ለወደፊት የሚታይ ይሆናል እንጂ በአሁኑ ጊዜ በዛ ያለ አዳዲስ ፕሮጀክት ለመያዝ የሚያስችል አቅሙ ከፍተኛ ጥንቃቄ የሚፈልግ ስለሆነ የዋጋ መረጋጋት ማስከተል ስላለበት ደግሞ በጀቱም ተገማች ተአማኒና በትክክለኛ የገቢ እቅድ ላይ ተንተርሶ ሪዝናብል የሆነ ዴፊሲት አማውንት ተንተርሶ መያዝ ስላለበት ከዚህ አንጻር መታየት አለበት።
አንዱ የመንግስት ኃላፊነት ለዜጎቹ ስራ መፍጠር ነው። ያ ማለት የመንግስት ስራ ብቻ መፍጠር ማለት አይደለም። በተለያየ መንገድ ስራ መፍጠር የመንግስት ኃላፊነት ነው። አንዱ ፓርት ምናልባት መንግስት በራሱ እንትን ሊቀጥር ይችላል። ይህንን ዘግተን ለዘለቄታ ልንቆይ አንችልም። ስለዚህ በዚህ እነዚህ ነገሮች መታሰብ ስላለበት ከገቢ አሰባሰባችንና ከወጪ አጠቃቀማችን ጋር ውጤታማ የሆነ ነገር መሄድ አለብን ብዬ አስባለሁ።
በየአመቱ አምናም እንደምታወቀው በየመስሪያ ቤቱ አዳዲስ ሰራተኞችን መቅጠር አይቻልም በሚል ነበረ በጀት ተጸደቀው። ዘንድሮም አሁን የቀረበው በየመስሪያ ቤቱ አዳዲስ ሰራተኞች መቅጠር እንደማይቻል ታሳቢ የተደረገ ነው የሚል ነው። እንደዚህ በየአመቱ እያጸደቅን ምነት ከሆነ አንደኛ የተማሩ ምሁራን ኃይሎችን ስደት ልንዳርጋቸው እንችላለን። ሁለተኛ የመልካም አስተዳደር ችግር ሆኖ ሊቀጥል ይችላል እንደ ሀገራችን ተጨባጭ ሁኔታ። ሶስተኛ ምስኪን አርሶ አደሮች ብዙ መስዋዕት ከፍለው ነው ልጆቻቸውን አስተምሮም ያወጡት።
ስራ እድል መፈጠር አለበት፣ ያስማማናል። ስራ እድል ግን መንግስት የስራ እድል መፍጠሪያ ማሽነሪ አይደለም። በዋነኛነት መፍጠር አለበት በተቻለ መጠን ግን በዋነኛነት
ከውጭ አጋሮች የሚገኘው እርዳታ እንዲጨምር መንግስት ያከናወነ ስላለው የዲፕሎማሲ ስራ መጥጠየቁት የገንዘብ ሚኒስትሩ አህመድ ሺዴ ምላሽ ሰጥተዋል።
ከአይኤምኤፍ ጋር የተለያዩ ውይይቶች ተካሂደዋል። ከሌሎች የልማት አጋሮች ጋር የተለያየ ውይይት ይገኛሉ። የበጀት ሰፖርት እንደሚኖር ይገመታል። ሆኖም ግን በበጀት መያዝ ያለብን እርግጠኛ ሆነን ብቻ ነው። ለዛ ነው ኮንዘርቫቲቭ በሆነ መልኩ በጀቱ ተዘጋጅቶ የቀረበው እንጂ ኤንቨሎፑን ከዚህ በላይ ማስፋት ይቻል ነበር። ግን ማስፋት እርግጠኝነትን ስለሚጠይቅ ሀገራዊ አቅማችን ላይ ተንተርሰን ስለሆነ ወጪያችንን ማቀድ ያለብን ከዚህ አንጻር ኮንዘርቫቲቭ በሆነ መልኩ ነው የተያዘው ማለት ነው።
በጀቱ ታሳቢ ካደረጋቸው ዋና ዋና ጉዳዮች መካከል አንዱ በጦርነት የወደሙ ንብረቶችንና አገልግሎት መስጫ ተቋማትን መልሶ መገንባት እንዲሁም ተጎጂዎችን መልሶ ማቋቋም ሲሆን፣ ሚኒስትሩ እንዳሉት ለቀጣዩ በጀት ዓመት ከተያዘው ገንዘብ ውስጥ 20 ቢሊዮን ብር ለዚሁ ተግባር የተያዘ ነው። የመልሶ ግንባታና ማቋቋም ስራው በአጠቃላይ 20 ቢሊዮን ዶላር የሚፈልግ ሲሆን፣ ለዚህም የአምስት ዓመት ፕሮጀክት ተቀርጾ ከውጭ አጋሮች ጋር በትብብር እየተሰራ መሆኑንም አስረድተዋል። በዚህ ጉዳይ ላይ ከጥቂት ቀናት በኋላ ከአጋሮች ጋር ውይይት እንደሚደረግም ነው የገለጹት። በ2016 ዓመተ ምህረት ረቂቅ በጀት ላይ ውይይት ያደረገው የህዝብ ተወካዮች ምክር ቤት ረቂቅ በጀቱን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።